የአሜሪካ ድምጽ ራዲዮ ጣቢያ ነው።
ሁለት ክልሎች መካከል ነው። በፌደራል ደረጃ ጣልቃ ተገብቶ መፍታት ስላለበት ፌደራል መንግስት ሰላምን ለማረጋጋት እየሰራ ነው ያለው። ገነዘባለን። በዚህ መካከል ግን ዜጎቻችን እየሞቱ ናቸው።
የደቡብ ክልል ፕሬዝዳንት ሚዲዮን ማቴዎስ ናቸው። ዝርዝሩ በእለቱ አብይ ርዕስ ይቀርባል።
ፕሬዝዳንት ዶናልድ ትራምፕ በመጪው ማክሰኞ ጥር 28 የመንግስት መስሪያ ቤቶችን በከፊል መዘጋት ተከትሎ ውዝግብ በተነሳበት ሳቢያ ለሌላ ጊዜ ተላልፎ የነበረውን ከሀገሪቱ ምክር ቤት ፊት ቀርበው ስለ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታዎች የሚገልጹበትን ስቴት ኦፍ ዘ ዩኒየን የተባለውን ንግግራቸውን እንዲያሰሙ አፈጉባኤ ናንሲ ፔሎሲ ትናንት ሰኞ ግብዣ አደረጉላቸው ይላል። የዚህንም ዝርዝር ይዘናል፣ በመጽሔቱ ክፍለ ጊዜ ይቀርባል።
አሁን የዕለቱን ዋና ዋና ዜናዎች እናሰማለን። ዩኒሴፍ ግዙፍ ነው የተባለውን የ3.9 ሚሊዮን ዶላር የህይወት አድን እርዳታ ተማጽኖ አቀረበ። ዩናይትድ ስቴትስ ንብረትነቱ የቬኔዙዌላ መንግስት በሆነው ነዳጅ ዘይት ኩባንያ ፒዲቪኤስኤ ላይ ማዕቀብ ጣለች።
ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ከዛሬ ጥር 21 2011 ዓመተ ምህረት ስርጭታችን ጋር አስተናጋጆች አሉላ ከበደና
አዳነች ፍስሐዬን ከአቀናባሪያችን ብርሃን ኃይሉና ከስርጭት መሐንዲሱ ጋር እስከ 4 ሰዓት አብረናችሁ እናመሻለን። በቅድሚያ ግን የዕለቱን የዓለም ዜና እናሰማለን። ዩናይትድ ስቴትስ ንብረትነቱ የቬኔዙዌላ መንግስት በሆነው የነዳጅ ዘይት ኩባንያ ፒዲቪኤስኤ ላይ ማዕቀብ ጣለች። ዓላማውም የቬኔዙዌላ ፕሬዝዳንት ኒኮላስ ማዱሮ ዩናይትድ ስቴትስ እና ሌሎች በርካታ አገሮች የሀገሪቱ ህጋዊ መሪ ሲሉ እውቅና ለሰጧቸው የቀድሞ የምክር ቤት አፈ ጉባኤ ሁዋን ጎዶ እንዲያስረክቡ ጫና ለማድረግ ነው። የአሜሪካ ድምጽ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሻይን ከዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ያጠናቀረችውን ዘገባ አሉላ ከበደ ያቀርበዋል።
በአስር ሺዎች የሚቆጠሩ ፕሬዚዳንት ማዱሮ ከስልጣን እንዲወርዱ እየጠየቁ ባሉበትና የፖለቲካ ቀውሱ እያየለ በመጣባት ቬኔዙዌላ ዩናይትድ ስቴትስ ለመንግስቱ እስትንፋስ ማቆያና ለህልውናውም ወሳኝ በሆነው የነዳጅ ኩባንያ ላይ በወሰደችው እርምጃ ጫናዋን ከፍ አድርጋለች።
We're going to announce sanctions against Petróleos de Venezuela, Sociedad Anima.
በስፓኝ ባህጽሮት አጠራር PDVSA በመባል በሚታወቀውና ንብረትነቱ የቬኔዙዌላ መንግስት በሆነው የነዳጅ ኩባንያ Petróleos de Venezuela ላይ የሚጣለውን ማዕቀብ ምንነት ይፋ ልናደርግ ነው። ማዱሮና አጋሮቻቸው የሚፈጽሙትን ምዝበራ እርቃን ማስቀረታችንን ቀጥለናል። በዛሬው ዕለት የወሰድነው እርምጃ የቬኔዙዌላን ህዝብ ንብረት መመዝበራቸውን እንዳይቀጥሉ የሚያደርግ ነው።
ፕሬዚዳንት ትራምፕ የብሔራዊ ጉዳዮች አማካሪያቸው ጆን ቦልተን ናቸው። ስልጣን በሰላማዊና በዲሞክራሲያዊ መንገድ ወደ ሽግግሩ ወቅት ፕሬዚዳንት ጓዶ ህገ መንግስታዊ ስርዓትን ተከትሎ የሚካሄደውን ሽግግር እንዲደግፉ ሲሉ ቦልተን ለቬኔዙዌላ ጦር ሰራዊትና የደህንነት ኃይሎችም ጥሪ አሰምተዋል። በመንግስቱ ላይ የተደረገውን ወይም እየተደረገ ያለውን ዓለም አቀፍ ጫና በሚያንጸባርቅ አቀራረብ ቬኔዙዌላዊ የውጭ ጉዳይ ሚኒስትር ጆርጌ አሬዛም በበኩላቸው በትላንትናው ዕለት ለዩናይትድ ስቴትስ ተከታዩን ብለዋል።
Remember that Commander Hugo Chavez said and President Maduro confirmed thousands of times.
ጠቅላይ አዛዥ ሁጎ ሻቬዝ ያሉትንና ፕሬዚዳንት ማዱሮም ሺህ ጊዜ ደጋግመው ያረጋገጡትን ማስታወስ ይሻል። አስፈላጊ ከሆነ ከፕሬዚዳንት ትራምፕ ጋር ተገናኝቶ መነጋገር። አዎ፣ አስፈላጊ ከሆነ በሀገሮቻችን መካከል ሰላምና መከባበርን መሰረት ያደረገ ግንኙነት እውን ይሆን ዘንድ ከሰይጣንም ጋር ቢሆን ተገናኝቶ መነጋገር። ያን ማድረግ እንችላለን። ትራምፕ ሰይጣን ናቸው ይያልኩ ግን አይደለም።
የአካባቢው ፖለቲካ ጉዳይ ተንታኞች በቬኔዙዌላ የነዳጅ ኩባንያ ላይ የተጣለው ማዕቀብ በማድሮ መንግስት ላይ የበረታ ጉዳት ወይም ጫና ያስከትላል ብለው ያምናሉ። ዩናይትድ ስቴትስ እና ቬኔዙዌላ በበርካታ ስርታት በዘለቀውና የጋራ ጥምር ወይም የጋራ ፍላጎት ጥቅም ባስተሳሰራቸው ድፍድፍ የነዳጅ ዘይት ኩባንያ ገበያ ሽያጭ ሳቢያ ዋሽንግተን አሁን በመጨረሻ የወሰደችውን ይህን ማዕቀብ በቬኔዙዌላ ላይ ለመጣል ስታምንታ መቆየቷም የሚታወስ ነው።
የፓኪስታን ከፍተኛ ፍርድ ቤት የእስልምናን እምነት ስም አጉድፋለች በሚል በሐሰት የተከሰሰችውን ክርስቲያን ሴት በነጻ መለቀቅን አጽድቋል። ለአስርተ ዓመት የዘለቀው የፍርድ ሂደት አከተመላት ማለት ነው። በአሲያ ቢቢ ላይ የተመሰረተው ክስ መሰረት የለውም በማለት ከፍተኛው ፍርድ ቤት ባለፈው ጥቅምት ወር ከበየነ በኋላ ከእስር የተለቀቀች ቢሆንም ከአክራሪ ሙስሊሞች የግድያ ዛቻ ስለተዘነዘረባት ለደህንነቷ ሲባል በመንግስት ጥበቃ ስር ተደብቃ ቆይታለች። አሁን ግን ከፓኪስታን ለመውጣት የምትችልበት እድል ተፈጥሮላታል። ልጆቿ በካናዳ ጥገኝነት ስለተሰጣቸው ምናልባት ወደዛ ሳትሄድ አትቀርም።
የዩናይትድ ስቴትሱ ፕሬዚዳንት ትራምፕ የረጅም ጊዜ ወዳጅና የቅርብ አጋር የነበሩት ሮጀር ስቶን ዛሬ ዋሽንግተን ዲሲ በሚገኝ የፌዴራል ፍርድ ቤት ቀርበው ሰባት ክሶች ተመሰረተባቸው። ክሶቹ ከሶስት ዓመታት በፊት ከፕሬዚዳንት ትራምፕ ጋር በመወዳደር ለፕሬዚዳንትነት ምርጫ ቀርበው የነበሩት ሂላሪ ክሊንተንን የሚጎዳ በፍተሻ የተገኘ ኢሜይል ይፋ ወይም ግላጭ ከማውጣት ጋር የተያያዙ ናቸው። የ66 ዓመት ዕድሜ ስቶን ባለፈው ሳምንት የታሰሩት ፍሎሪዳ በሚገኘው መኖሪያ ቤታቸው ሲሆን ዊኪሊክ ካሾለካቸው የኢሜይል መልእክቶች ጋር ስለነበራቸው ሚና ዋሽተዋል የሚሉ አምስት ክሶች ጥፋተኛ አይደለሁም ብለዋል። በምስክሮች ሂደት ውስጥ ለመግባት ሞክረዋል። በትራምፕ የምርጫ ዘመቻና በሩሲያ መካከል የመመሳጠር ተግባር የሚኖር እንደሆነ ለማጣራት የአገሪቱ ምክር ቤት የሚያደርገውን ምርመራ ለማሰናከል ሞክረዋል ለሚሉ ክሶችም ጥፋተኛ አይደለሁም ሲሉ አስተባብለዋል።
የዋይት ሀውስ ቤተ መንግስት እንደሚለው ፕሬዚደንት ዶናልድ ትራምፕ በድጋሚ ከፊል የመንግስት መስሪያ ቤቶች እንዲዘጉ አይፈልጉም። ይሁንና ዩናይትድ ስቴትስን ከሜክሲኮ ጋር በሚያዋስነው ድንበር ላይ አዲስ ከለላዎች እንዲሰሩ ባላቸው እምነት ላይ እንደጸኑ ናቸው። አብዛኞቹ ዲሞክራት የምክር ቤት አባላት ግን ይህን አይቀበሉም። ፕሬዚዳንቱ በድጋሚ መስሪያ ቤቶች ሲዘጉ ማየቱን አይፈልጉም፣ ግባቸው እሱ አይደለምና ሲሉ የዋይት ሀውስ ቃል አቀባይ ሳራ ሳንደርስ ትላንት በተደረገው ጋዜጣው ጉባኤ ተናግረዋል። አያይዘውም ዲሞክራቶች ግንብ መገንባትን ያካተተው የድንበር ችግር መፍታትን አስመልክቶ አክብደው እንዲያዩት ጥሪ አቅርበዋል። ከፊል የመንግስት መስሪያ ቤቶች በዩናይትድ ስቴትስ ታሪክ ላልታየ ርዝመት ያህል ተዘግተው ከቆዩ በኋላ ባለፈው ሳምንት ማብቂያ ላይ ተከፍተዋል። የምክር ቤት አባላት ተደራዳሪዎች የጸጥታ ጥበቃን ይቅርታ አድማጮች፣ ከፊል የመንግስት መስሪያ ቤቶች በዩናይትድ ስቴትስ ታሪክ ላልታየ ርዝመት ያህል ተዘግተው ከቆዩ በኋላ ባለፈው ሳምንት ማብቂያ ላይ ተከፍተዋል። የምክር ቤት አባላት ተደራዳሪዎች የድንበር ጥበቃን ለማጠናከር ለሚያደርጉት ድርድር ጊዜ ለመስጠት ሲሉ ፕሬዚደንት ትራምፕ ተዘግተው የነበሩት መስሪያ ቤቶች ለሶስት ሳምንታት ያህል እንዲከፈቱ ስምምነት ፈርመዋል።
ዩኒሴፍ ግዙፍ ነው የተባለውን የ3.9 ቢሊዮን ዶላር የህይወት አድን እርዳታ ተማጽኖ የቀረበው በግጭቶች በተፈጥሮ አደጋና በሌሎች የበረቱ አደጋዎች የተጎዱትን 41 ሚሊዮን ህጻናት ጨምሮ በ59 ሀገሮች ለሚኖሩ 73 ሚሊዮን ሰዎች ነው ተብሏል። የዓለሙ ህጻናት መርጃ ድርጅት በአውሮፓውያኑ ዓመት 2019 ዛሬ ተማጽኖውን ይፋ ካደረገበት ከጄኔቫ ሊሳ ሽላይን ለአሜሪካ ድምፅ ተከታዩን አጭር ዘገባ አሰናድታለች። ሰለሞን ክፍሌ ይዞት ቀርቧል።
ዘንድሮ የህጻናት መብቶች እንዲከበሩ የሚደነግገው ዓለም አቀፍ ውሳኔ የሚታሰብበት 30ኛ ዓመት በዓለም አቀፍ ደረጃ ይከበራል። ይህን አስመልክቶ የዓለሙ ድርጅት ዩኒሴፍ እንዳስታወቀው 2019 የመብቶች ድንጋጌ የሚተላለፍበት ዓመት ብቻ ሳይሆን የሚታሰበው በበርካታ ሀገሮች ባለፉት 30 ዓመታት ብዙ ግጭቶች የታዩበት ጭምር ሆኖ ነው። በጦርነቶቹ ወይም በተፈጥሮ አደጋ ይበልጥ የተጎዱ አብዛኞቹ ሰለባዎች ደግሞ 34 ሚሊዮን ሕፃናት ናቸው። የዩኒሴፍ የአስቸኳይ ጊዜ እርዳታ ዳይሬክተር ማኑኤል ፎንቴን እንዳስረዱት ከዘንድሮው የእርዳታ ተማጽኖ 88 ከመቶ የሚሆነው የሚውለው በግጭቶች ሳቢያ ለደረሰ የሰብአዊ ቀውስ ይሆናል። ብቸኛው ትልቁ እርዳታም ለሶሪያ ስደተኞች ይውላል፣ ምክንያቱም በዓለም ዛሬ ግዙፉ የመፈናቀል ቀውስ የታየው በሶሪያ በመሆኑና ፍልሰተኞቹን በሚያስተናግዱ አምስት ተጎራባች አገሮች ያለው ሁኔታ አስከፊ ደረጃ ላይ ስለሚገኝ ነው ብለዋል።
The second largest appeal is for Yemen. ሁለተኛው ትልቁ የርዳታ ተማጽኖ የሚውለው ቀድሞ ከነበረው ሁኔታ እጅግ ተባብሶ ላለው የየመን ህፃናት ይሆናል። ከአስር ህፃናት ስምንቱ ማለትም 11 ሚሊዮን የሚጠጉ የየመን ህፃናት አስቸኳይ ሰብአዊ እርዳታ ያስፈልጋቸዋል።
ቀድሞ የዩኒሴፍ ትልቁ እርዳታ ይሰጥ የነበረው ለአፍሪካ እንደነበር ይታወቃል። በዚህ አመት ግን ኮንጎ ዲሞክራሲያዊት ሪፑብሊክ ከሶሪያና ደቡብ ሱዳን ቀጥሎ በሶስተኛ ደረጃ ላይ ይገኛል። አፍሪካ አሉ የዩኒሴፉ ያስቸኳይ እርዳታ አስተባባሪ ማኑኤል ፎንቴን፣ አፍሪካ የሚያስፈልጋትን ትኩረት አላገኘችም፣ ይህም ብዙ ክፍተት ፈጥሯል ሲሉ ለአሜሪካ ድምፅ አብራርተዋል። ማኑኤል ፎንቴን
in a country like Cameroon, which is one of the countries for which we have concerns, particularly
ትልቅ ስጋት ካለን እንደ ካሜሩን ባሉ አገሮች በተለይ አሁን በሰሜን ምዕራቡና በደቡብ ምዕራብ አካባቢዎች 61,000 ህጻናትን የኩፍኝ ክትባት ለመስጠት አቅደናል። የገንዘብ ጥረት በመኖሩ ግን ልንከትብ የምንችለው ከ2000 አይበልጥም። ይህ በግልጽ የሚያሳየው እንግዲህ ምን ያህል መስራት ከሚገባን በታች መሆናችንን ነው።
ዩኒሴፍ በተጨማሪም በማዕከላዊ አፍሪካ ሪፑብሊክ ጾታን መሰረት አድርጎ ለሚፈጸም ጥቃት ሰለባዎች ሲሰጥ የቆየውን እርዳታ ለመቁረጥ ይገደዳል። ምክንያቱም እስካሁን ከተማጸኑ እርዳታ እጁ የገባው 36 በመቶ ያህሉ ብቻ ነው ሲሉ ማኑኤል ፎንቴን አስረድተዋል።
በዓለም ደረጃ ሙስናን የሚታገለው ቡድን እንደሚለው በጸረ ሙስና ጥረት ውስጥ ከፈረጀው ሀገሮች መካከል ዩናይትድ ስቴትስ በአራት ነጥብ ወደ ኋላ ቀርታለች ይላል። ዩናይትድ ስቴትስ ለመጀመሪያ ጊዜ ከፍተኛ ቦታ ከተሰጣቸው ሀገሮች ዝርዝር ወጥታለች። ትራንስፓረንሲ ኢንተርናሽናል በተባለው ጸረ ሙስና ቡድን የዩናይትድ ስቴትስ ተጠባባቂ ተወካይ ዞይ ሬይተር ባለፈው ዓመት በታየው መለኪያ አሃዝ በአራት ነጥብ መውረድ ማለት አሳሳቢ ነው ብለዋል። ይህ ክስተት የታየው ዩናይትድ ስቴትስ በቁጥጥርና ሚዛን አጠባበቅ ስርዓቷ ላይ አደጋዎች በሚንጸባረቁበትና በከፍተኛው የስልጣን እርከን ላይ የስነ ምግባራዊ አሰራር በተሸረሸረበት ወቅት ነው ሲሉ ሬይተር ዛሬ አስገንዝበዋል። አያይዘውም ይህ ክስተት በዚህ ከቀጠለ በጉዳዩ ላይ በዓለም ደረጃ የመሪነት ቦታ በነበራት ሀገር ላይ ከባድ የሙስና ችግር መኖሩን የሚያመላክት ይሆናል ብለዋል። ዩናይትድ ስቴትስ ሙስናን አስመልክቶ አቻምና የነበራት የመለኪያ አሃዝ 75 ሲሆን አምና ግን ወደ 71 ወርዷል።
በመጨረሻም ኢራን በኢንተርኔት አማካኝነት የሚፈጸሙ የሳይበር ስለላ ድርጊቶችን በማስፋፋት ዋናዋና የፖለቲካና የንግድ ስራ ጉዳዮች ባለስልጣናትን እንቅስቃሴ ለመከታተል የሚያስችላት መረጃ በመዝረፍ ይመሰላል ይላሉ የዜና ዘገባዎች። ከኢራን ጋር የተሳሰሩ የሳይበር ጥቃት ፈጻሚዎች በቴሌኮሙኒኬሽንስ ኩባንያዎችና በጉዞ ኢንዱስትሪዎች ላይ ይህን መሰል ጥቃት ለማድረስ ኢሜሎችን፣ የተሰረቁ መታወቂያዎችን እየተጠቀሙ መሆናቸውን፣ ይህን የሚያደርጉትም ለወደፊቱ ዓላማቸው የሚያስፈልጋቸውን መረጃ ለማግኘት ነው ይላሉ። በዚህ ተግባር የተካነው Advanced Persistent Threat 39 የተባለው የኢራን ጥቃት የሚደግፍ ቡድን ነው ሲል ፋየር አይ የተባለ የሳይበር ስለላ ጥናት ወይም ተቋም ዛሬ ባወጣው ዘገባ ገልጧል። ለኢራን ይሰለላል በሚል ቡድን ለአራት አመታት ያህል ሲሰራ እንደቆየም ዘገባው ጠቅሷል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ እዚህ ላይ አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የምሽቱ አስተናጋጆቻችሁ አሉላ ከበደና
አዳነች ፍስሐዬ ነን። መደበኛው ፕሮግራማችን በ22፣ በ25ና በ31 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሳት ከምሽቱ 4 ሰዓት ይቀጥላል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ።
የኦነግ ታጣቂዎች ዛሬም አራት ሰዎችን እንደገደሉ የአማሮ ወረዳ ነዋሪዎች ተናገሩ። የተገደሉት ሰዎች ከአርባ ምንጭ በኮንሶ ዞን አድርገው ቡርጂን ወረዳ አቋርጠው ወደ አማሮ ኬሌ ይጓዙ የነበሩ ናቸው ይላሉ። የክልሉ ፕሬዝዳንት አቶ ሚሊዮን ማቴዎስ በአማሮና ቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል። ከትላንት በስቲያ የተገደሉትን ሁለት አርሶ አደሮች ጨምሮ በመሰል ጥቃቶች የተገደሉት ሲቪሎች ቁጥር 82 መድረሱም ተመልክቷል። የኦነግ ሊቀመንበር አቶ ዳውድ ኢብሳ ትናንት በቀጠናው እየተፈጸመ ነው ስለተባለው ጥቃት መረጃ የለኝም ማለታቸውን ዘግበናል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ አድርሶናል።
ዛሬ ጠዋት የኦነግ ታጣቂዎች ባደረሱት ጥቃት 4 ሰዎች መገደላቸው ነው የአማሮ ረነዋሮች ተናገሩት። የተገደሉ ሲቪሎች ከአርባ ምንጭ ተነስተው በኮንቶ ዞን ካራት ከተማ አድርገው የቡርጂ ወረዳ አቋርጠው አማሮ ኬሌ በመምጣት ላይ ሳሉ ነበር በኮንቶና በቡርጂ መካከል በሚገኘው ሰገን በተባለ በርሃ ላይ ተገደሉ የተባለው። ሲጓዙበት የነበረውን አይሱዙ የከባድ ጭነት ማመላለሻ መኪና አስቆመው በአሰቃቂ ሁኔታ እንደገደሏቸው ነው ስማቸው እንዲጠቀስ ያልፈለጉ የአይን እማኝ ከቦታው ለቪኦኤ የተናገሩት።
አራት ተሳፋሪና አንድ ሹፌር ነው የሄድ መኪና ባገት ላይ አራት የሆነ ታጣቂዎች ወጥተው ጥሰው ከሹፌሩ ውጪ ሹፌሩን ቆስሏል። እዚህ ፍሬንት ብሎ እሱ ወደ ጫካ ሸሽቶ ማለት እሱ አምልጧል። ግን አራት ሰዎችን ዘለው መኪናውንም ከፍትም ውስጥ አድርገው ሰዎቹን መግደል ብቻ ሳይሆን ሰብአዊ የሆነ ድርጊት ፈጽመውባቸው ሄዷል። በዚህ ሰዓት ከቡርጂ ወደ ሞያ የሚሄድና ከቡርጂ ወደ ኮንቴ መኪኖች ሲመጡ ደርሰውባቸው አይተው እነሱ ሲደርሱ
መኪናውን ሲያሽከረክር የነበረው ሹፌር ተጎድቶ በቡርጂ ወረዳ ጤና ጣቢያ ሕክምና የተደረገለት ይገኛል ነው ያሉትም። የተገደሉ ሲቪሎች የደርባም የአልፎጮና የቡኒት ቀበሌ ነዋሪዎች ናቸውም ተብሏል። ከአማሮ ወረዳ አስተያየት ለቪኦኤ የሰጡት አቶ አማርያ ክልሉ ዛሬ 4 ሲቪሎች በተገደሉበት ስፍራ ኦነግ በተደጋጋሚ ጊዜ ጥቃት እንደሚያደርስ ተናግሯል። የኦነግ ሰራዊት ወደ ካምፕ የገባ ነው የተባለውም ሐሰት ነው በማለት ተናግረዋል። አቶ አማርም
ከዚህ በፊት እንደዚህ ያለ አደጋ አልፎ አልፎ ይከሰት ነበረ። ትላንትም አንድ ሹፌር ሊዘርፉ ሲል ነው አጋጣሚ መከላከያ ደርሶ ያዳናቸው። ያው እዛ በረሃ ላይ በከፍተኛ ሁኔታ የታጠቀ ኃይል አለ የኦነግ ሰራዊት። አጠቃላይ ገላና ሸለቆ ኦነግ ሰራዊት የምዕራብ ጉጂ ዞንም እንደተቆጣጠረ ነው።
በቀጠናው ኦነግ የሚያደርሰው ጥቃትና የኦነግ የበላይነት ከሁለቱም ክልሎች አቅም በላይ መሆኑን ተናግሯል።
እስካሁን ወደ ካምፕ የገባ ኦነግ ሰራዊት እነሱ በአብ ደረጃ ነው የሚባለው እንጂ እንዳለ ከነጭ ሳር ከጋሸ እስከ ላዶ ከላዶ እስከ ቦንዲቻ የሚባል የምዕራብ ጉጂ ዞን ገላና ወረዳ ስር ያሉ እንዳለ ይዛ ያሉት ኦልሬዲ እንዳለ እንደተቆጣጠሩ ነው ያሉት። ማንም እነሱ የነካቸው የለም እንዳለ እስካሁን ጥቃት ያደረሱ ናለ። ትላንትና በ19ም እንደዛ ሁለት ሰው ከሸሮ ቀበሌ ላይ ሞቷል። ትላንት ይሁድ ሳምንት ማለት ነው አንድ ሰው እንደዚሁ ሁለት ሰው ቆስሎ አንድ ሰው ሞቷል። ስለዚህ በከፍተኛ ሁኔታ ጥቃቱ እንደቀጠለ እስካሁን በጥር ወር ውስጥ ብቻ 7 ሰው ለህልጠት ህይወት የተዳረገ በጉጂ ታጠቁ ኃይሎችና በኦነግ ሰራዊት ነው። ክፍል መንግስት ቢኖርም ይሄ ነው የሚባል ስራ የሚሰራ አካል የለም። ያው ከአቴባቸው በላይ ነው ከደቡብ ክልል ማኪም በላይ ነው ከኦሮሚያ ክልል ማኪም በላይ ነው። ፌዴራል መንግስት ጣልቃ ካልገባ በስተቀር ምንም ውጤት አይመጣም።
ስማቸው እንዲገለጽ ያልፈለጉት የቡርጂ ወረዳ ነዋሪ መንግስት በቀጠናው ያለውን የኦነግ ጥቃት ማስቆም አልቻለም ሲሉ ይከሳሉ።
መንግስት በአንድ በኩል ከኦነግ ጋር ታርቅ ያለው ከኦነግ ጋር ከፌዴራል ከኦነግ ጋር ነገሮችን አስተካክሎ ያልምራል። ነገር ግን መንግስት ካለበት ሀገር በየጊዜው እዚህ አካባቢ ምናልባት ከዚህ ያለው ነገር ስምታችሁታል አልታቁታላችሁ። በየጊዜው ነው ሰው የሚሞተው። እዚሁ አካባቢ ብቻ አምስት ሰው ሞቷል። እንደዚሁ አምስት ሰው ከዚህ በፊት አንድ ባልና ሚስት የስምንት ወር እርጉዝ ሴት የሞተችበት ቦታ ነው። ቦታው እዛው ቦታ ላይ ነው። አሁንም አድብተው ከጠዋቱ አንድ ሰዓት አካል አንድ ሰዓት ሊሞላ አንድ አስር ደቂቃ ሲቀር አካባቢ አድብተው ነው የገደሏቸው።
ጥቃት አድራሹ የታጠቀ የኦነግ ሰራዊት ነው የሚለው በአካባቢው የሚገኘው የመከላከያ ሰራዊት ሻለቃ ጌታቸው ታምራት ትኩረት ባለመሰጠቱ ጥቃቱ በተደጋጋሚ ጊዜ እንደሚደርስ ተናግረዋል። ከዚህ ጋር በተያያዘ የኦነግ ሊቀመንበር አቶ ዳውድ ኢብሳ ትናንት ስናነጋግር በቀጠናው እየተፈጸመ ስላለው ጥቃት መረጃው የለኝም ማለታቸው ይታወሳል። የክልሉ ፕሬዚዳንት አቶ ሚሊዮን ማቶስ በበኩላቸው በአማሮና በቡርጂ ህዝቦች ላይ የሚደርሰው ጥቃት ከደቡብ ክልል መንግስት አቅም በላይ ነው ብለዋል።
በእርግጥ ያው ከአማሮና ከቡርጂ አካባቢ የሚነሳው ነገር አንድ መታወቂያ ያለበት የክልሉ መንግስት ከአቅሙ በላይ ነው።
መንግስት ችግሩን ለመፍታት ጥረት ቢያደርግም ዛሬም ዜጎች በታጠቀ ኃይል እየተገደሉ መሆናቸውን ተናግረው በክልሎች አቅም ብቻ የሚፈታ ችግር አለመሆኑን ገልጿል።
በሁለት ክልሎች መካከል ነው። በፌደራል ደረጃ ጣልቃ ተገብቶ መፈታት ስላለበት ፌደራል መንግስት ሰላምን ለማረጋጋት እየሰራ ነው ያለ ገነዘባለን። በዚህ መካከል ግን ዜጎቻችን እየሞቱ ናቸው። ስለዚህ ከዜጋው የምነሳው ጥያቄ ተገቢነት ያለው ነው ብዬ ነው የማስበው። ግን ደግሞ ከአፈታት አንጻር የሚወሳሰቡ ነገሮች አሉ በአካባቢው ላይ ከታጠቀ ኃይል ጋር ተያይዘው እና ይህንን አሁን መንግስት የተለያዩ ስራዎችን ለመስራት ሞክሯል። እየጠበቅ ነው ያው በአጭር ጊዜ ውስጥ ወደ መፍትሄ ይመጣል ብለን ያሰብነው የተጀመሩ ስራዎች አሉ። ግን ደግሞ አሁንም ቢሆን ሞት ስላለ ይህንን ሊያስቀር የሚችሉ ስራዎች መስራት እንዳለብን የምናስበው ና
ከትላንት በስቲያ የታጠቀ ኃይል አደረሰ በተባለው ጥቃት ከአማሮ ወረዳ ሻሮ ቀበሌ ሁለት አርሶ አደሮች መገደላቸውን የተናገሩት ነዋሪዎች ዛሬ በሰገን በረሃ ከተገደሉ 4 ሰዎች ጋር እስካሁን 82 ሰዎች መገደላቸውን ተናግሯል። የአሜሪካ ድምጽ ራዲዮም ዮናታን ዘብጂዮስ ሐዋሳም።
ዮናታን ዘብዲዮስን ለዘገባው እናመሰግናለን። አድማጮች፣ በሌላ ዜና በኦሮሞ ዲሞክራሲያዊ ፓርቲና የኦሮሞ ነጻነት ግንባር መካከል የተዋቀረው የአባገዳዎችና የአገር ሽማግሌዎች የእርቅ ሂደት የቴክኒክ ኮሚቴ የእርቅ ሂደቱ ተስፋ ሰጪ መሆኑን እንዲሁም ከሚመለከታቸው አካላት ጋርም ውይይት መደረጉን ዛሬ በሰጠው ጋዜጣዊ መግለጫ ይፋ አድርጓል። የቴክኒክ ኮሚቴውን በመወከል ለመገናኛ ብዙሃን መግለጫ የሰጡት የኦሮሞ መገናኛ ብዙሃን ኔትወርክ ዲሬክተር አቶ ጀዋር መሐመድና የኦፌኮ ዋና ጸሐፊ የኦሮሞ ፌዴራሊስት ኮንግሬሱ ዋና ጸሐፊ አቶ በቀለ ገርባ ናቸው። የቴክኒክ ኮሚቴው በስምንት ቡድን በመከፋፈል ለውሳኔው ተግባራዊነት ወደ ተለያዩ አካባቢዎች ይሰማራልም ብለዋል። በሰላም ስምምነቱ የተኩስ ማቆምና ግጭቶች እንዲያቆሙ ስምምነት ቢደረስም ሰዎች በተለያዩ ቦታዎች እየተገደሉ መሆናቸውን አስመልክቶ የተጠየቁት ሁለቱ የኮሚቴው አባላት ችግሩን ተከታትሎ ከሁለቱም ወገን ስሞታ እየቀረበና ህዝቡም ስለ ችግሩ እየተናገረ ነው፣ ለመፍትሄው ከሚመለከታቸው አካላት ጋር እየተወያየን ነው ብለዋል። አድማጮች፣ በዚህ ላይ ዝርዝር ዘገባ በነገው ምሽት እናቀርባለን። በሆሮ ጉድሩ ወለጋ ዞን አቤ ጎንጎሮና በምስራቅ ወለጋ ሊሙ ገሊላ ወረዳዎች ቁጥራቸው ከ20 በላይ የሚሆን ሰዎች በመንግስት ቁጥጥር ስር መዋላቸው ተነገረ። የሊሙ ገሊላ አስተዳዳሪ ሰዎች ለመታሰራቸው ግን የሚያውቁት ነገር እንደሌለ ነው የተናገሩት። ናኮር መልካ ዝርዝሩን ይዟል።
ወይዘሮ ወርቃየው ጉደታ አቤዶንጎሮ ወረዳ ቱሉጋና ቀበሌ ነው የሚኖሩት። ባለቤታቸው አባገዳ ለታ አቢሼ ባለፈው ሳምንት ቁጥጥር ስር እንደዋሉ ተናግረዋል።
የትላንት ሳምንት ሰኞ ዕለት በጽፈት ቤት እንደሚፈለግ ነግረውት ይዘውት ሄዱ። ሁለት ቀን የት እንደወሰዱት አላውቅም ነበር። በጣም ተጨናንቀን ስናለቅስ ነበር። ቆይቶ በሆሮ ጉድሩ ሻምቡ ከተማ መታሰሩን ሰማን።
ወይዘሮ ወርቃየው አባገዳ ለታብሼ ከዚህ ቀደምም ሲታሰሩ እንደነበርና የዛሬ 2 ዓመት ገደማም ጦላይ ታስረው እንደነበር አስታውሰዋል። የአቤዶንጎሮ ወረዳ ነዋሪ አቶ ጅሬኛ ብየና ለቪኦኤ እንደተናገሩት ቁጥራቸው ከ20 በላይ የሆኑ ግለሰቦች ባለፈው ሳምንት በማዘዣ ማዕከሉ ተይዘዋል። ከተያዙት መካከል አባገዳዎች፣ መምህራን፣ አርሶ አደሮችና የወረዳው ኦዴፓ ጽህፈት ቤት ኃላፊም ይገኙበታል ብለዋል።
ከታሰሩት መካከል አብዛኞቹ አርሶ አደሮች ናቸው። በጦሮ ቦራ ከሚባልና ከዚህ 12 ኪሎ ሜትር ከሚርቅ ቦታ ነው የወሰዷቸው። የወረዳው አባገዳዎችም ታስረዋል። ለምሳሌ አባገዳ አበበ ቦረናና አብሼ ለታ ይገኙበታል። ወጣቶችም ታስረዋል። ሆማ ጋሌላ ከሚባል ቀበሌ የመጡም አሉ። በ1996 ዓ.ም ከሐረር ተፈናቅለው የመጡም አሉበት። አበበ ነሞምሳ የሚባል የሆስፒታል ጥበቃ ሠራተኛ፣ የቱሉ ጋና ቀበሌ ሊቀመንበርና የአዴፓ ጽህፈት ቤት ኃላፊም ተይዘዋል።
ግለሰቦቹ በማዘዣ ማዕከሉ ቁጥጥር ስር ያዋሉት የኦሮሞ ነጻነት ግንባር ኦነግን ትደግፋላችሁ ተብለው ነው ብለውኛል አቶ ጅሬኛ።
ያኔ እንግዲህ ለማረጋጋት አብረው እየሄዱ ነበር። ለምሳሌ ነገራ አሻ የተባሉ መምህር ምንም አላጠፉም። ኦነግ በዚህ ሲንቀሳቀስ አባገዳዎችና ሌሎችም ሰዎች ህብረተሰቡን ለማረጋጋት አብረው ሲሄዱ ነበር።
ታሳሪዎቹ በአሁኑ ሰዓት ሻምቡ ከተማ በማዘዣ ማዕከሉ ካምፕ እንደሚገኙና እስካሁን ምንም አይነት ጥያቄ እንዳልቀረበላቸው መስማታቸውንም አቶ ጅሬኛ ብየና ተናግረዋል። የወረዳውን አስተዳዳሪ አቶ ገመቹ ነገሪን በእጅ ስልካቸው ለማግኘት ያደረግነው ሙከራ ይህንን ዘገባ እስካጠናከርን ድረስ ስልካቸው ጥሪ የማይቀበል በመሆኑ አልተሳካም። የሆሮ ጉድሩ ወለጋ ኮሚኒኬሽን ጉዳይ ጽህፈት ቤት ኃላፊ አቶ ለሊሳ በቀለ በበኩላቸው ቆይተው መልስ እንደሚሰጡ ከነገሩን በኋላ ስልካቸው ላይ በተደጋጋሚ ብደውልም ላገኛቸው አልቻልኩም። ቀድሜ ስደውልላቸው ግን ይህንን መልስ ሰጥተውኝ ነበር
ይላሉ። ግን በተጨባጭ ያየነው ነገር የለም። ወረዳ ላይ ካሉ ባልደረቦቼ አጣርቼ ትክክለኛ መረጃ ብሰጥ አይሻልም?
በተመሳሳይ ሁኔታ በምስራቅ ወለጋ ሊሙ ገሊላ ወረዳም ሰዎች በማዘዣ ማዕከሉ ቁጥጥር ስር ውለዋል ሲሉ አቶ በንቲ ለሙ የተባሉ የወረዳው ነዋሪ ተናግረዋል። 10 የገሊላ ከተማ ነዋሪዎች የኦሮሞ ነጻነት ግንባርን በመደገፍ ተጠርጥረው ባለፈው ሳምንት ቅዳሜ በማዘዣ ማዕከሉ ቁጥጥር ስር ውለዋልም ብለዋል።
ባለፈው ቅዳሜ ቄስ መልካሙና ቄስ መሰረትን ይዘው ደበደቧቸው። ሌሎች ልጆችንም ይዘዋል። አምሳል ሸምሱና በላይ በየነ የተባሉ ግለሰቦችም አስረዋል። እናንተ ኦነግን ትደግፋላችሁ፣ ምግብ ታቀርቡላችኋላችሁ፣ እንዲያውም ጸጉራችሁ የኦነግ ነው፣ ኦነግ ናችሁ ብለው ነው ሲያስሩ የነበሩት። ማሙ አበበ የሚባሉ ግለሰብ መምህር ናቸው። ስለታሰሩ ፈተና ሳይፈተኑ ቀርተዋል ተማሪዎች።
የኦሮሞ ነጻነት ግንባር ኦነግና የኦሮሞ ዲሞክራሲያዊ ፓርቲ ኦዴፓ ባለፈው ሳምንት እርቅ ማውረዳቸውን ይፋ ካደረጉ በኋላ በኦነግ ደጋፊነት ሰዎችን ማሰር አግባብነት የለውም ብለዋል። ሁለቱ ወንድሞቹ እንደታሰሩ የተናገረው አብዲ ገመዳ የተባለ ግለሰብም ስለ ሁኔታው እንዲህ አብራርቶልኛል።
ጥቁ ሰበብ ይነም ያፈት እንጂሩ አንኮ ፈከኛ ሲዲ
አንዱ ምክንያት የሚጠይቅ ሰው የለም። ለምሳሌ ታሪኩ ገመዳ የተባለ ወንድሜ የስድስተኛ ክፍል ተማሪ ነው። የኮበለለ ሰው እናንተ መካከል አለ ነው ያሉን። እኛ ጋር ማንም ኮብልሎ አልመጣም፣ መረጃው ለኛ አዲስ ነው ብለናቸዋል።
የወረዳው አስተዳዳሪ አቶ አብዲሳ ቀናጋ ደውዬ ለሥራ ጉዳይ አዳማ ከሄዱ አንድ ሳምንት እንዳለፋቸው ጠቅሰው ስለ ሰዎች መታሰር ምንም አይነት መረጃ እንደሌላቸው ተናግረዋል። ከጥቂት ቀናት በኋላ ስለሚመለሱ ስለ ጉዳዩ አጣርተው ገለጻ ሰጣለውም ብለዋል። እሳቸው በወረዳው እያሉ ስለነበረው ሁኔታ ግን እንዲያብራርተዋል።
እንደዚህ ያለ መረጃ የለኝም። የጸጥታ ጽሕፈት ቤት ኃላፊም ከኔ ጋር ነው። ከሥራ ፈጻሚዎች ውጪ ማንም እዚያ የለም። ማን እንደያዛቸው የማውቀው ነገር የለኝም። ሰዎች ስለመያዛቸውም ካንተ ነው የምሰማው።
ባለፈው ሳምንት በአምቦ ከተማ በኦነግና በኦዴፓ መካከል የነበረው ቅራኔ ተፈቶ እርቅ መፈጠሩን የተቋቋመው የቴክኒክ ኮሚቴ ማሳወቁን መዘገባችን ይታወሳል።
ለአሜሪካ ድምፅ ናኮር መልካ ነቀምቴ።
ናኮር መልካን ለዘገባው እናመሰግናለን። ፕሬዚዳንት ዶናልድ ትራምፕ በመጪው ማክሰኞ ጥር 28 ቀን ኮንግረስ ቀርበው ስለ ሀገሪቱ ፖለቲካዊ፣ ማህበራዊና ኢኮኖሚያዊ ሁኔታ የሚገልጹበትን ስቴት ኦፍ ዘ ዩኒየን የሚባለውን ንግግራቸውን ሊያቀርቡ እንደሚችሉ ከምክር ቤት አፈ ጉባኤ ናንሲ ፔሎሲ ትላንት ሰኞ ግብዣ ቀርቦላቸዋል። ይህ የሆነው በዩናይትድ ስቴትስ ታሪክ የመጀመሪያ የሆነውና የፌዴራሉ መንግስት ለ35 ቀናት የተዘጉበት ሁኔታ ባበቃ ሶስተኛ ቀን ነው። ይህ በእንዲህ እንዳለ ፕሬዝዳንቱ በሁለት አጣብቅኝ ውስጥ መግባታቸው ይነገራል። በሜክሲኮ ድንበር ላይ ለግንብ ወጪ የጠየቁትን ገንዘብ በማግኘትና በዩናይትድ ስቴትስ ምርጫ የሩሲያ ጣልቃ ገብነትን አስመልክቶ የቀረበው ክስ ናቸው። ፓትሲ ውድኮስዋራ ከዋይት ሃውስ የተለከውን ዘገባ አዲስ አበባ ያቀርበዋል።
የፌዴራል መንግስት መስሪያ ቤቶች ከተከፈቱ በኋላ ኮንግረሱ ፕሬዚዳንት ትራምፕ ባቀረቡት የአጥር ማቆሚያ ወጪ ላይ እየተወያየ ነው። ስምምነት ላይ ካልተደረሰ የፌዴራል መስሪያ ቤቶች በከፊል በመጪው የካቲት 8 ቀን እንደገና ይዘጋሉ፣ አሊያም ሚስተር ትራምፕ የሕገ መንግስት በሰጣቸው ስልጣን መሰረት አስቸኳይ ጊዜ ያውጃሉ።
The president doesn't want to go through another shutdown. That's not the goal. The goal is border security.
ፕሬዝዳንቱ መስሪያ ቤቶች እንደገና እንዲዘጉ አይሹም። ግባቸውም ያ አይደለም። ግባቸው የአገሪቱና የአሜሪካ ሕዝብ ደህንነት መጠበቅ ነው።
የአጥር ማቆሙ ድርድር ቢሳካም ዲሞክራቶች በአብላጫ በሚቆጣጠሩት የተወካዮች ምክር ቤት ፕሬዝዳንቱ አጀንዳዎቻቸውን እንደልብ ለማካሄድ መሰናክል እንደሚገጥማቸው ነው የሚሰማው። ከጆርጅ ዋሽንግተን ዩኒቨርሲቲ ሰይድ ስቲቨን ቢለት፣
Gridlock is one component of what's going on. I think the other major components will be
አንዱ ችግር የመሰናክሎች መኖር ነው። ሌላው ችግር ደግሞ እንደምታውቁት ዋይት ሃውስ ውስጥ ያሉ አጠቃላይ ሁከቶች ናቸው። ያም የሙለር የምርመራ ሂደት ነው። ዲሞክራቶች በዚህ የምርመራ ሂደት ጠንካራ አጀንዳ ይኖራቸዋል።
ባለፈው ሳምንት የፕሬዝዳንት ትራምፕ የቅርብና የረጅም ጊዜ አማካሪ የሆኑት ሮጀር ስቶን ክስ ተመስርቶባቸዋል። ስቶን የተከሰሱት ለምክር ቤት የሐሰት ቃል ተናግረዋል ወይም ሰጥተዋል ተብለው ነው።
ለምክር ቤቱ የሐሰት ቃል እንደሰጠው ተደርጎ የተወነጀልኩት ትክክል አይደለም። ያ ስህተት ነው። በምስክር ቃል አሰጣጡ ላይ የተፈጠረው ማንኛውም ጥፋት እዚህ ግባ የማይባልና ዋጋም የሌለው ነው።
ይህ በእንዲህ እንዳለ በፕሬዝዳንት ትራምፕ ሆቴል ላይ ተደጋጋሚ ክስ እየቀረበ ነው። ከውጭ አገር ባለስልጣናት እንግዶች የሚገኘው ትርፍ የጸረ ጉቦ ወይም የደሞዝ ክፍያ ህጉን የሚቃረን ይሆናል ነው የተባለው። ሮበርት ዋይዝማን ከህዝብ መብት ተሟጋቹ ማለት ፐብሊክ አድቮካሲ ግሩፕ ናቸው።
Saudi Arabia holding a big gala event at the Trump International Hotel. So the president knows.
Saudi Arabia በትራምፕ ዓለም አቀፍ ሆቴል አንድ ትልቅ ዝግጅት ነበራት። ፕሬዝዳንቱም ያን ያውቃሉ። ያም የህገ መንግስቱ ፈጣሪዎች የነበሩትና ቀድሞውኑ ነገሩ ያላስደሰታቸውን አካላት በእጅጉ አሳሰባቸው።
ፕሬዝዳንቱ ይህን ክስ ያስተባብላሉ። ጠበቆቻቸውም የውጭ አገር ባለስልጣናት ትራምፕ ሆቴልን ለምን እንደሚመርጡ አስረድተዋል። የተለየ ቅሬታ ወይም ጥቅም ለማግኘት እንዳልሆነም ገልጠዋል። በዚህ ዝብርቅርቅና ውዥንብር በበዛበት ሁኔታ ነው እንግዲህ ፕሬዝዳንት ትራምፕ ሁለተኛውን ስቴት ኦፍ ዘ ዩኒየን ንግግራቸውን በመጪው ሳምንት የሚያቀርቡት።
አሁን እንግዲህ አሉላ የምሽቱ የምርጥ ዜማ ምናሰማበት ጊዜ ነውና ምንድነው የመረጥክልን?
ለክ ነው የምሽቱ ምርጥ ዜማ ነው ሰዓቱ አዳነች። ቆየት ያለ ተወዳጅ ስልት ነው የመረጥነው። ድምጻዊው ሙዚቃው ማስተባበቅ ጀምሯል። ሙልቀን መለሰ ነው።
ቀለለስ ልስፋና በብኝ ለታንገላታይ ነው ወይ ዳይ እሽም አለልም ቢን ደፈቀደችው ዝበገላይ ወይ ዳይ አበሳይ ወይ ዳይ አበሳይ
ትዕዛዝ በገላይ የተወዳጁን የሙልቀን መለሰን ቆየት ያለ ስልት ነበር አድማጮች የሰማችሁት። የምትከታተሉት በ22 በ25 እና በ31 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። አሁን ወደ ሁለተኛው አጋማሽ ልንዘልቅ ነው። አስተናጋጆች አሉላ ከበደና
አረኒ ፍሳየነን። የኗሪ ማህበረሰብ ያነሳቸውን የመልካም አስተዳደር ችግሮች በአፋጣኝ ለመፍታት ልዩ እቅድ አዘጋጅቶ ወደ ስራ ሊገባ መዘጋጀቱን የድሬዳዋ አስተዳደር አስታወቀ። ከንቲባው አቶ ኢብራሂም እስማን በተለይ ለአሜሪካ ድምጽ እንደተናገሩት አሁን ለተፈጠረው ችግር አመራሩም የራሱ ድርሻ እንዳለው ማመኑንና በአጭር ጊዜ ውስጥ በማህበረሰቡ ላይ የሚደርሰውን ችግር ለመቅረፍ መስማማታቸውን ገልጸዋል። በሰሞኑ ተቃውሞ እጃቸው አለ የተባሉ የጸጥታ ኃይሎችና አመራሮች ላይም እርምጃ ይወስዳል ብለዋል። ዘጋቢያችን አዲስ ቸኮል ሰሞኑን በድሬዳዋ ለተፈጠሩ ችግሮች አስተዳደሩ ሊሰራ ባቀዳቸው ስራዎች ዙሪያ የከተማዋን ከንቲባ ኢብራሂም ዑስማንን አነጋግሯል። ቀጥሎ ይቀርባል።
ትላንትና ያስተዳደሩ ተቋማት በቀጣይ 2 ወራት ሊሰሩ ስለሚገባቸው ጉዳዮችና ስለወቅታዊ የከተማዋ ጸጥታ የሚመክር መድረክ አዘጋጅተው ነበር። ከከፍተኛና መካከለኛ አመራሮች ጋር በተደረገው በዚህ ውይይት አመራሩ ችግር እንዳለበት ከጋራ መግባባት ላይ መድረሳቸውንና ይህን ለመፍታትም ሊሰሩ በሚገባቸው ጉዳዮች ላይ ውይይት እንዳደረጉ ከንቲባ ኢብራሂም ተናግረዋል።
እኛ መጀመሪያም ያጠቃለል ነው ከመጀመሪያ ጀምሮ የአመራሩ ችግር በጣም ከፍ ያለ ነው። በተለይ ከላይ ጀምሮ ያለው አመራር አንዳንድ ችግር መባባስና ምክንያት መሆንን የራሱ አስተዋጽኦ አድርጓል ብለን የደመደም ነው። ስለዚህ እነሱም ያንኑ ነው ሼር ያደረጉት። ከዛ ውጭ የተለያዩ ችግሮችን ሲነሳ ነበረ። የፖለቲካ ኢሹ ያው በተደጋጋሚ ተፈርቶ አንዳንድ ነገሮች ቢፈጠርም በደንብ ስላልተፈጠል እሱም አድጎ በራሱ ችግር ሆኗል እና ይሄንኑ ነበረ አመራሩ የጋራ ሲያደርግ የነበረው። አሁን የተስማማ ነው እስቲ ባጠረ ጊዜ እቅድ አዘጋጅተን ህዝቡን የምትከማስተዳደ ችግር የሆኑትን በፍጥነት ለመፍታት እና እሱን ተከትሎ የሚገኙ መድረኮችን ለመጠቀም ነው ያሰብነው። ዛሬ ተወሰኑ የሀገር ሽማግሌዎች አግኝተናቸዋል እንዲያግዙን። እንደዚሁ ወጣቶችን ከየቀበሌው ይህንኑ ስራ በጋራ ከኛ ጋር እንዲሰሩ ተስማማን ያለ ነው።
እቅዱ በሚያተኩርባቸው ጉዳዮች ላይም አቶ ኢብራሂም እንዲህ ይላሉ።
አሁን እንደውም 60 ሳይሆን በ15 ቀን ከዛ በላይም እንደዚሁ የስብሰ ሀገር ነው። ከዛ ሳባ ግን 15 ቀን ነው አሁን በዋና ርብርብ እያደረግን ያለ ነው። ያው በተለያየ መንገድ የዘገዩ አንዳንድ ነገሮች አሉ አይደለ? እሱ ላይ ነው አሁን በፍጥነት ለመሄድ ያሰብ ነው። በዚህ የሚያነሳቸዋሉ በተደጋጋሚ የነገራችን ላይ ጸጥታ ችግር ሆኖ ነው የውሃ ስጋሪ ያልሰጣ ነው። አንዳንድ ቦታ ላይ እንደዚህ የጸጥታ ችግር ሆኖብናል። በጣም በ2 ቀን በ3 ቀን የሚፈታ ነገር እስካሁን ግለሰቦች የተለያየ ምክንያት ገባኛ መጣ ሳይደረግ ለብዙ ማህበረሰብ መስጠት አገልግሎት መስጠት የሚችለው ውሃ በፍጥነት ሲሆን ለመስራት ሌሎች አሁን ለምሳሌ ከዚህ ከመኖሪያ ቤት ጋር ተያይዞ ከወደ ቤት ጋር ተያይዞ የተቀመጠ አቅጣጫዎች አሉ። ህዝብ ሲተማመስኮስታዚ መሄድ እያሰብን ያለ ነው። ስራ በላይ ከሼድ ማስተላለፍ ጋር እንደዚህ የሚቀርቡ ነገሮች አሉ። ሌሎች ኤግዞስቲቭ ሊያ የሄድንባቸው ህዝብ ሰበራ ጋር በተያያዘ ተቋማት ጋር የግል ድርጅቶች ጋር መንግስትም ከዚህ ጋር ሪቮልቪንግ ፈንድም ጋር ሌሎች ከመሰረተ ልማት ግንባታ ጋርም እንደዚሁ ተደጋጋሚ ቅሬታ የሚነሳባቸው አሉ። እንግዲህ ለመጀመር ነው ለነሳ ሳይሆን በዚህ 15 ቀን ውስጥ በፍጥነት ቶሎ ሰርተን ቢያንስ ህዝቡ የሚያነሳቸው ነገሮች መጀመራቸውን ማሳየቅጠነ በስተቀር በ15 ቀን ተናገር ነገር የለም።
የመልካም አስተዳደር ችግሮችን ለመቅረፍ ከሚሰሩ አጣዳፊ ስራዎች ጎን ለጎን የህግ የበላይነትንም ለማረጋገጥ ትኩረት ተሰጥቶ እንደሚሰራ አቶ ኢብራሂም ተናግረዋል። በዚህ ረገድ የሚወሰዱ እርምጃዎችም በሰሞኑ የተቃውሞ እንቅስቃሴ የተያዙትን ብቻ ሳይሆን የእግዚአብሔር ሀብት ታቦት ሲገባ በቁጥጥር ስር የዋሉትን እና መልካ ጀብዱ ላይ በወንጀል ተጠርጥረው የተያዙት ላይም ተመሳሳይ እርምጃ ይወሰዳል ነው ያሉት።
ጸጥታውን ጋር ጋሁን መከላከያ ሌሎች የጸጥታ አካላት እያስተባበረ እሱ እየሰሩ ነው ያሉት። እየተሄደበት ነው ትሬት በላይነት ለማስፈት ከዚህ ጀርባ ችግር አለባቸው የተባሉትን በህግ የማቅረብ ከዛ ውጭ የተሳስተው የገቡትንም አታርሞ እንዲወጡ ለማድረግ ስልጠናን ለመስጠት ምክርም ለመስጠት እየታሰበ ነው ያለው። ተንሳሽ ዋና አስተባባሪ ለህግ እንዲቀርብም እየተሰራ ነው ያለው። ሁሉም ብሔር ብሔረሰቦች ናቸው የታሰሩበት። ነገር ከመልካም ብዙ ሰው ማስፈር ችግር ዋና ባለቤት የነበሩት ከዚህ በፊት ተደጋጋሚ ነገር ሲያነሱ የነበሩት 09 ቀበሌ እንደዚሁ። ስለዚህ ወንጀል ብሄርም የገባን መሆን የለበትም። ያው ተደጋጋሚ ስለሆኑ በዛ መልኩ ለህግ ከዚህ በፊት ቀርቧል። አሁን መልካ ሰው ከ09 ጋር ተያይዞ 21 ሰው አካባቢ ሂደቱ እኮ በፍርድ እስካሁን እንትን እያለ ነው ያለ። የመልካም እንዲሁ ሰው ተገንዘል ተብሎ የሚጠረጠር እስቲ በህግ ተሰሰረ ያቋል። ስለዚህ አሁንም ተመሳሳይ ጉዳይ የሚፈጸመ የችግር አስተባባሪና አቀንቃኝ የነበረ እንደዚህ ለህግ ይቀርባል። ብዛትም ስላለ ብዙዎቹ ሁሉም ጋር ስለሆነ ቀበሌ በስልጠናም በምክርም ይታለፉ ይመስላል።
በሌላ በኩል በሰሞኑ ተቃውሞ በህብረተሰቡ ቅሬታ ሲቀርብባቸው የነበሩ የፖሊስ ኃይሎች ላይ አፋጣኝ የማሻሻያ እርምጃ እንደሚወሰድም አቶ ኢብራሂም ተናግረዋል።
ከጀመረ ያለ እሱ ይጠራል ያስባለው የሚያጠቅ አደረጃጀት ችግርም ስላለ አስተባሪ ብቻ እንዲሰራ አይደለም። ስለዚህ የሚመለከተው አካላቶችን መረጃ ተሰጥቷቸዋል። እያዳሩ ይሄዱበት ይጠራልን ብዬ አስባለሁ። አዎ በቅርቡ በቅርቡ የሆነ ማስተካከያ ስራ ይሰራል።
ከአመራሮች መካከል እጃቸው አለባቸው ተብለው ስለሚጠረጠሩትም አቶ ኢብራሂም እንዲህ ብለውናል።
አመራሩ ኦልሬዲ ተጀምሯል። አብዛኛው ሳይሆን አሁን በቅርቡ 67% አጠቃላይ አመራሩ ተቀይሯል። አንቀርም አለ እንግዲህ አሁንም ችግር ካለ ከላይ ጀምሮ የማፍራት ስራም ለመስራት እያሰበ
ማለት አሁን የጥፋቱ ላይ የአመራሮች እጅም አለበት ምናምን እየተባለ የሚነገር ስላለ ብዬ ነው ከዛ አንጻር።
አዎ አሁን ልክ ነው። አሁን ይህ ግን የታሰሩ አመራሮች ተረጠሩ ይኖራሉ፣ ስተትም ሊገቡ የሚችሉ ይኖራሉ። ታይቶ እንደየ ወንጀላቸው በህግ የሚጠየቁ ይሆናሉ። እነሱ ሌላም ይቀራል፣ የፖለቲካ ውሳኔ የሚያስፈልግባቸው ይኖራሉ። ስለዚህ ሁሉም ጋ ተመሳሳይ ነው ያለ ማለት ነው። መመራርም ፖሊሲ ከህግ ህብረተሰባ መጃብራት ስለሆነ በየቦታ የሚታየው ችግር ሁሉ ማህበረሰብ ጋር ይታያል። ፖሊስ ጋር አለ፣ ወጣቱ ጋር አለ፣ ሽማግሌ ጋር ይኖራል፣ እናት ጋር ይኖራል፣ በተወሰነ መልኩ ማለት ነው አመራሩ ጋር ይኖራል። እና አይተናል እነዚህ አይነት ችግሮች ያበላጅ ይቆረጥባል ማለት ይወሰናል።
የድሬዳዋ ነዋሪ ሰላም መወዳድና በሰለጠነ መንገድ መብቱን የሚጠይቅ ነው ያሉት አቶ ኢብራሂም ሰላሙን ለማስከበር ከጸጥታ ኃይሎች ጋር ተቀናጅቶ እንዲሰራ እና ከተማዋን ወደ ቀድሞ ይዞቷ እንዲመልስ ጥሪ አቅርበዋል። ለአሜሪካ ድምጽ ራዲዮ ለተጠናቀረው ዘገባ አዲስ ቸኮል ነኝ ድሬዳዋ።
አዲስ ቸኮል ለዘገባው እናመሰግናለን። አድማጮች ተከታዩ ቅንብር ደግሞ ከድሬዳዋ ወደ ባህር ዳር የሚያሸጋግረን ይሆናል። የፌዴሬሽን ምክር ቤት በክልሎች መካከል የሚፈጠረውን የወሰንና የማንነት ጥያቄዎች በሰላማዊ መንገድ መፍታት ሲገባው በአማራ ክልል በሕጋዊ መንገድ የቀረበ የማንነት ጥያቄ የለም ብሎ መደምደሙ በአማራና በትግራይ ክልሎች መካከል አላስፈላጊ ውዝግብ እንዲፈጠር እያደረገ ነው ሲሉ በአማራ ብሔራዊ ክልላዊ መንግስት የፕሬዝዳንቱ የሕግ ጉዳዮች ዋና አማካሪ አቶ ምርሃ ጽድቅ መኮንን ተናገሩ። አቶ ምርሃ ጽድቅ አያይዘውም አሁን የተቋቋመው የአስተዳደርና የወሰንና የማንነት ኮሚሽን ገለልተኛ ሆኖ ያጠናውን የውሳኔ ሐሳብ ስልጣን ላለው አካልና ለጠቅላይ ሚኒስትሩ ያቀርባልም ብለዋል። የውሳኔ ሐሳቡን ስልጣን ያለው አካል የማያስፈጽም ከሆነ ግን ያሉት የክልሉ የሕግ ጉዳዮች አማካሪ በፌዴራል መንግስት ጣልቃ ገብነት መፍትሄ እንዲያገኝ ይደረጋል ነው ያሉት። የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም በቅርቡ በአማራ ክልል በሕጋዊ መንገድ የቀረበ የማንነት ጥያቄ የለም ማለታቸውን አስታውሳ አስቴር ምስጋናው ከባህር ዳር ተከታዩን አጠናቅራለች።
የኢፌዴሪ ሕገ መንግስት በአንቀጽ 62 ንዑስ ቁጥር 1 ላይ እንደተጠቀሰው የክልሎችን ወሰን በሚመለከት ጥያቄ የተነሳ እንደሆነ ጉዳዩ በሚመለከታቸው ክልሎች ስምምነት ይፈጸማል ይላል። በዚህ መሰረት ሕጉንና ስርዓቱን ተከትለን ለትግራይ ክልል መንግስት በኋላም ደግሞ ለፌዴሬሽን ምክር ቤት ጥያቄያችንን አቅርበናል ይላሉ የወልቃይት የማንነት አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዴ።
አንቀጽ ጠቅሰን ሕግን አስደግፈን ፔቲሽኑ አሟልተን 2007 2008 ጀምረን ጠይቀናል።
ጉዳዩን ሲከታተሉ የነበሩ የፖለቲካ ተንታኝ አቶ ቸቹ አለባቸው ጥያቄውን የሚያጠናክር መረጃ በእጃቸው እንዳለ በቅርቡ ከአሜሪካ ድምጽ ጋር በነበራቸው ቆይታ ተናግረው ነበር።
በዚህ ጉዳይ ላይ ራሴ ማጠናው ጥናት ስለነበረ ከወልቃይት ጋር ተያይዞ የሚነሱ ጉዳዮች በሰነድ የተደገፉ ማስረጃዎች ሁላ በእጅ አሉ። ለምሳሌ አንዱ አሁን የወልቃይት ህዝብ ጥያቄውን በህጋዊ መንገድ አላቀረበም ይላል። ግን በእጅ ያለው ሰነድ እንደሚያሳየው የህዝቡ ወኪሎች ያስፈረሙትን እና አቤቱታቸው ጥያቄያቸው ምን እንደሆነ የሚያመላክት ማመልከቻ፣ ዝርዝር ማመልከቻ ይዘው ከአስር ገጽ በላይ ይኸው በእጅ ይዤ ያለው ከአስር ገጽ በላይ ነው። ወስደው ትግራይ ውስጥ ለሚመለከታቸው አካላት አድርሰዋል።
ከህገ መንግስቱ አንቀጽ 62 ላይ ሳንወጣ ሁለቱ ክልሎች መስማማት ካልቻሉ የፌዴሬሽን ምክር ቤት የህዝብ አስተፋፈርንና ፍላጎትን መሰረት በማድረግ ሁለት አመት ባልሞላ ጊዜ ውስጥ የመጨረሻ ውሳኔ ይሰጣል ይላል። ኮሚቴው ለፌዴሬሽን ምክር ቤት ያቀረበው ንግግር በወቅቱ አፈጉባኤ የነበሩት አቶ ያለው አባተ ለትግራይ ክልል መንግስት የጻፉት ደብዳቤ እጅ ላይ አለ ይላል። በማህበራዊ ሚዲያ በአማራ ብሔርተኝነት ላይ ተከታታይ ጽሁፎችን የሚያወጣው አቶ ጌታቸው መኮንን
ለትግራይ ክልል አቅርበው ከዛም በ2008 ለፌዴሬሽን ምክር ቤት አቅርበው ለዚህም ማስረጃ የሚሆን የካቲት 19 ቀን 2008 ዓመተ ምህረት የተጻፈ ቤቱታ ለምክር ቤታቸው ማቅረባቸውን ገልጸው በእነሱ በኩል መፍትሄ እንዲሰጠው ጠቅሰው የጻፉት ደብዳቤ አለ።
እዚህ ጋር እንደማየው አቶ ያለው አባተ የፌዴሬሽን ምክር ቤት አፈጉባኤ በነበሩበት ጊዜ ጥር 25 ቀን 2008 ዓመተ ምህረት ለምክር ቤቱ የቀረባቢት ሰዎችን ይመለከታል የሚል የይግባኝ ደብዳቤ ለትግራይ ክልል ብሔራዊ ክልላዊ መንግስት ምክር ቤት የቀረበ ነው። ይሄ ያዙት መረጃ አቶ ጌታቸው አያይዘውም ከነዚህ ዶክመንቶች በተጨማሪ ከቅርብ ጊዜ ወዲህ በክልሉ በሚደረጉ ሰላማዊ ሰልፎች ላይ የወልቃይት ጥያቄ ጎልቶ የሚሰማ ድምጽ ነው ይላሉ። ይህ ሁሉ ሂደት ያለ በቅርቡ የፌዴሬሽን ምክር ቤት አፈጉባኤ በአማራ ክልል በህጋዊ መንገድ የማንነት ጥያቄ አልቀረበም ማለታቸው አስቆጥቶናል ይላሉ አቶ ጌታቸው።
ሶማሌ የለ፣ አፋር የለ፣ ትግራይ የለ፣ አማራ ክልል የለ።
ይህንንም ወይዘሮ ኬሪያ የሚያውቁት እውነት ሆኖ ሳለ ጆሮ ዳባ ልበስ ብለው ዛሬ በተከበረው ምክር ቤት ፊት አላቅም የቀረበ የለም ማለት አሁንም ችግሩን አድበስብሶ ለማለፍ እና የአማራን ህዝብ የወልቃይትን ብቻ አይደለም የአማራን ህዝብ ላሞኝህ የማለትና የመናቅ ያክል ነው።
ወደ ትግራይም ቀርበዋል፣ ወደ ፌዴሬሽን ምክር ቤት ጥያቄዎች ቀርበዋል። ፌዴሬሽን ምክር ቤትም ደግሞ የቀረበለት ስለመሆኑ ይጣራ ብሎ ወደ ትግራይ ምክር ቤት ደብዳቤ ጽፏል። ይሄ ይታወቃል። ይሄን አሁን ሙሉ በሙሉ አፍጥጦ መካድ አይቻልም።
አቶ መራህ ጽድቅ መኮንን በአማራ ብሔራዊ ክልላዊ መንግስት የፕሬዝዳንቱ የህግ ጉዳዮች ዋና አማካሪ ናቸው። የፌዴሬሽን ምክር ቤት ስልጣንና ኃላፊነትን በተመለከተ በክልሎች መካከል የሚፈጠርን የወሰንና የማንነት ጥያቄን በሰላማዊ መንገድ እንዲፈታ ማድረግ ነው ይላሉ። አሁን ጥያቄውን እያነሱት ያሉት ህዝቦች እንጂ ክልሎች አይደለም የሚለውን ሐሳብም ያሰምሩበታል።
አሁን በአሁኑ ሰዓት በትግራይ ስር የሚተዳደሩት የወልቃይት ጠገዴ እንደዚህ የጸለምት አካባቢ በተወሰነ ደረጃ ሰቲት ሁመራ እንደዚህ ደግሞ በዚህ በወሎ መስመር ደግሞ ድሮ በወሎ ክፍለ ሀገር እየተባለ በሚጠራው ይጣቃሉ የነበሩት የራያ አካባቢ ግዛቶች በትግራይ ስር የሆኑት አሁን ቀደም የተጠቀስኳቸው መስፈርቶች ሳይሟሉ ነው የሚል ጭቅጭቅ አለ። እንግዲህ ክልሎቹ ያን ያህል ጎልተው ሄደው በሁለቱ መካከል አለመግባባት ኖሮ ውዝግብ ውስጥ በሰፊው ገብተው አያውቁም እስከ ቅርብ ጊዜ ድረስ። ነገር ግን ህዝቦቹ እዛ አካባቢ የሚኖረው ህዝብ ግን ወደ አማራ ክልል እንጠቃለል የሚል ጥያቄ ማንሳት ከጀመረ ቆይቷል። ኢንፎርማሊ ማለት ነው፣ በመደበኛ ባልሆነ መንገድ። ከ2008 ጀምሮ ግን ጥያቄው ለትግራይ ምክር ቤትም ስለመቅረቡ ከዛ በኋላም ደግሞ ትግራይ ምክር ቤት በጊዜው ባለመመለሱ ምክንያት ወደ ፌዴሬሽን ምክር ቤትም ስለመቅረቡ ያው በቂ መረጃዎች አሉ። ይሄ እንግዲህ የአማራ ክልል ያቀረበው ነገር ሳይሆን በትግራይ ክልል ስር የተጠቃለሉ ህዝቦች ወኪሎች ነን የሚሉ ሰዎች በተለያየ ጊዜ ያቀረቡት ነው። ስለዚህ የፌዴሬሽን ምክር ቤት ስልጣን በአንደኝነት እንግዲህ ምንድነው እነዚህን ጥያቄዎች በአግባቡ አስተናግዶ መመለስ ነው። በህገ መንግስቱ አንቀጽ 21 ማን ነው በዚህ አዋጅ አለ መጀመሪያ ህገ መንግስቱ በአንቀጽ 48 ስር ይሄን ይጠይቃል፣ እሱ እንዲፈታ ስልጣን ይሰጣል። በአንቀጽ 62 ስር እንደዚሁ በቂ ስልጣኖች ይሰጠዋል። ከዛም ደግሞ እሱን ለማስፈጸም እነዚህን ድንጋዮች ለማስፈጸም የወጣ አዋጅ አለ በ1993 ዓ.ም እንዴት ዜጎች ጥያቄውን ሊያቀርቡ እንደሚችሉ በምን አይነት ቡድን ምን አይነት ፐርሰንት ያላቸው ሰዎች ከነዋሪው ህዝብ የትኞቹ ያህል እንደሚያቀርቡ ምናምን ተደንግጓል። ይሄን ታሳቢ አድርጎ እንግዲህ የፌዴሬሽን ምክር ቤት በጊዜው አጣርቶ እታች ያሉት የአስተዳደር ምክር ቤቶች ጉዳዩን ከተመለከቱ በኋላ ውሳኔ እንዲሰጡ መጀመሪያ ያዛል። ይሄ በማይሆንበት ጊዜ ውሳኔውን ከመለሱት መለሱት በአጥጋቢ ሁኔታ ካልመለሱትና ይቅርታ አቅማን ይግባኝ ከቀረበለት ደግሞ እነዚህን ውዝግቦች በራሱ ኃላፊነት አጣርቶ እንዲወስን ይጠበቅበታል። እንግዲህ ስልጣኑ ይሄ ነው በመሰረታዊነት በክልሎች መካከል አለመግባባቶች መፍታት፣ ለግጭት መንስኤ የሚሆኑትን ምክንያቶች እያጣራ ምላሽ መስጠት፣ ህገ መንግስት መተርጎም። እንግዲህ ሌሎች ብዙ ስልጣኖች አሉት ከዚህ ወጣ ያሉ። እንግዲህ የኢትዮጵያ ህገ መንግስት በጣም የተወሳሰበ ህገ መንግስት ነው። ይህንን የማንነት ጥያቄ የአስተዳደር መከለያ አድርጎ ጥቅም ላይ እንዲያውለው የመጨረሻ ውሳኔ ላይ ሲደረስ ለዚህ የሚያመረቁ ተቋማት በበቂ መቋቋምና መደራጀት በብቃትም ደግሞ መስራት ነበረባቸው። ይሄ ሆነ በእውነቱ።
አቶ መረሃ ጽርቃ ያይዘው በአማራና በትግራይ ክልሎች እየተነሱ ያሉት የወሰንና የማንነት ጥያቄዎችን በሰላማዊ መንገድ ለመፍታት አሁን የተቋቋመው ያስተዳደር የወሰንና የማንነት ኮሚሽን ተጠሪነቱ ለጠቅላይ ሚኒስትሩ ጭምር ነው። የጠቅላይ ሚኒስትሩ ጣልቃ ገብነት ደግሞ ችግሩን ይፈታዋል ይላሉ።
የዚህን ያስተዳደራዊ ወሰኖችና የማንነት ጥያቄ በዝርዝር የሚመለከትና በገለልተኝነት የሚያጠና የውሳኔ ሐሳብም ደግሞ ለጠቅላይ ሚኒስትሩና ለፌደሬሽን ምክር ቤት ፍጆታ ለውሳኔ ሐሳብ ፍጆታ የሚሆን የሚውል የምክር ሐሳብ አደራጅ ኮሚሽን ተቋቁሟል። የኮሚሽን በቅርቡ ስራ ይጀምራል ብለን ነው የምንጠብቀው። በሶስት አመት ጊዜ ውስጥ በሀገሪቱ ውስጥ ያሉትን የማንነት ጥያቄዎች አጥንቶ ያስተዳደሩ ሰን ጥያቄዎች አጥንቶ እነዚህን የሚመለከቱ የውሳኔ ሐሳቦቹን ሬኮመንዴሽኖቹን በባለሙያ የተደገፉ ዝርዝር ስራዎችን ለጠቅላይ ሚኒስትሩ እንዲያቀርቡ። ጠቅላይ ሚኒስትሩ የሀገሪቱ ህግና ሰላም ዋና አስከባሪ ነው፣ የጦር ኃይሎች ጠቅላይ አዛዥ ነው። ጠቅላይ ሚኒስትሩም ደግሞ እንግዲህ እነዚህ የማንነት ጥያቄዎች የግጭት መንስኤዎች ይሆኑ በክልሎች መካከል ለሰላምና ለመረጋጋት መንስኤ ይሆኑ ከመጡ አሁን ጉዳዩ የፌደሬሽን ምክር ቤት ብቻ መሆን ይቀራል ማለት ነው። የሀገሪቱ የማስፈጻሚ አካልም የፌደራል አስፈጻሚ አካልም ትልቅ ኃላፊነት አለበት በዚህ ጉዳይ ላይ። የሰላም መጣጣት ይያለ ሀገሪቱን በሰላም እያስተዳደርናት ነው ይያሉ ያቀረብናቸውን እንኳን ዝርዝር ጥያቄዎች በቀጣ በይፋ የሚታወቁትን እንኳን እየተካካል ልንቀጥል ስለማንችል ያው ጠቅላይ ሚኒስትሩ ኃላፊነት አለበት የዚህን ኮሚሽን ውሳኔ ሐሳብ ይዞ ከፌደሬሽን ምክር ቤት ጋር ተነጋግሮ አፋጣኝ ውሳኔ እንዲያገኝ። ይህ በማይሆንበት ጊዜ ግን ለምሳሌ ከመጨረሻው ድረስ የሰባዊ መብት ጥሰትን ያስከተለ አንድ የክልል ውሳኔ ወይም ደግሞ አንድ የክልል እርምጃ ካለ ይሄ እርምጃ ስልጣን ባለው አካል እንደ ፌደሬሽን ምክር ቤት ባለ አካል ምላሽ የማይሰጠው ከሆነ እንዴ ያን ክልል እኮ በቀጥታ ፌደራል ኢንተርቬንሽን የሚባል ህግ አለ። በ359 ምን ለው ህግ አለ የፌደራል መንግስት ጣልቃ እንዲገባና በጉዳዩ ላይ ይሄንን የሰባዊ መብት ጥሰት እስኪቆም ድረስ ክልሉን አግዶ የሚያቆይበትና ጥያቄው ከተመለሰና ሰላሙ ከተመለሰ በኋላ ክልሉ ወደነበረበት ሁኔታ እንዲመለስ እናደርግበት ሁኔታ አለ።
በክልሉ በወሰንና ማንነት ዙሪያ ሲነሱ የነበሩ ጥያቄዎች ህገ መንግስቱ ባስቀመጠው የህዝብ አስተፋፈር ቋንቋ ማንነትና የህዝብ ፍላጎትን መሰረት ባደረገ መልኩ ጥያቄው ይመለሳል ቢባልም ክልሎች የተዋቀሩት ህገ መንግስቱ ከመጽደቁ በፊት በመሆኑ ጥያቄውን ለመመለስ አስቸጋሪ እንዳደረገው አቶ መረሃ ጽድቅ ይናገራሉ። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
ዘገባ እናመሰግናለን። አሁን ሐኪሙን ይጠይቁ። ሐኪሙን ይጠይቁ በምሽቱ ቅንብር ቀለምን የመለየት የአይን ጤና ችግር ምንነትና ተፈጥሮ ዙሪያ የተጀመረው ቅንብር ይቀርባል። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። የመጨረሻውን ክፍል ይዞ ይቀርባል።
ዶክተር ተልክ ሰው ተሾመ በድጋሚ ለጊዜው አመሰግናለሁ። ለመሆኑ እንዴት ነው አይናችን ቀለሞችን የሚለየው? አንድ ቀለም የለየት ችግር ያለበት ሰውና የሌለበት ሰው ውስጥ እንዴት ይነጻጸራሉ?
ጥሩ። ቀለም ለማየት እንግዲህ አይናችን ውስጥ ይሄ እንደገለጽኩት ለዚህ ስራ አገልግሎት የሚሰጡ ሬቲና የምንለው ክፍል ውስጥ ኮን የሚባሉ ሶስት አይነት ኮን ሴሎች አሉ። ሶስቱ መሰረታዊ ወይም ፕራይመሪ ቀለሞች የምንላቸው ቀይ፣ አረንጓዴ እና ሰማያዊ ናቸው። ሌሎቹ ቀለሞች በሙሉ የእነዚህ ሶስቱ መሰረታዊ ፕራይመሪ ቀለሞች በመቀላቀል የሚገኙ ቀለሞች ናቸው። እንግዲህ በህይወታችን ውስጥ በየዙሪያችን የምናያቸው የተለያዩ ቀለሞች ከእነዚህ ሶስቱ መሰረታዊ ቀለሞች ቅልቅል የሚፈጠሩ ናቸው። ስለዚህ እነዚህ ሶስቱን ቀለሞች ማየት የሚችሉ ሴሎች አለ አይናችን ሬቲና ውስጥ። ስለዚህ አንድ ጤነኛ የሆነ ከለር ቪዥን ያለው ሰው እነዚህ ሶስቱን ከለሮች ማየት የሚችሉ ኮን ሴሎች ካሉት ከለርን ሙሉ ለሙሉ ማየት ይችላል ማለት ነው። እና ለምሳሌ አንድ ነገር ቀይ ነው የሚባለው ነጭ ላይት ሲያርፍበት ቀይ ከለር ያንጸባርቃል። አንድ እቃ ወይም አንድ ነገር አረንጓዴ ነው የሚባለው ደግሞ ነጭ ቀለም ሲያልፍበት አረንጓዴ ቀለም ይመልሳል። ሰማያዊም ደግሞ እንደዚሁ። እና አንድ ኖርማል ከለር ቪዥን ያለው ሰው እነዚህ ሶስት መሰረታዊ ሴሎች ፋንክሽን እስካረጉ ድረስ እነዚህን ሶስት ከለሮች እና ከእነዚህ ሶስት ከለሮች ቅልቅል የሚመለከቱትን ማንኛውም አይነት ከለር በደንብ ያያል ማለት ነው። ከለር ብላይንድነስ ያለበት ሰው ግን ለምሳሌ ሬድ ግሪን ከለር ብላይንድነስ ያለበት ሰው ወይንም ቀይን በደንብ ማየት የማይችል ማለት ነው። ምን ይፈልጋል? ሁለት አይነት ነው። ለምሳሌ ከለር ብላይንድነስ ራሱ ይከራለ ዲግሪ አለው አንደኛው አኖማሊ ይባላል። ሙሉ ለሙሉ ማየት አይችልም፣ ግን ሙሉ ለሙሉ ያንን ከለር የማየት ችሎታውን አላጣም ማለት ነው። አንዳንዶች ደግሞ ሙሉ ለሙሉ ያንን ከለር ማየት ይችላሉ በፍጹም ማለት ነው። ስለዚህ አኖማሊ ሲሆኑት በዛ የሚሉት እነሱ ናቸው። እኛ ማየት የምንችለውን ከለር ኖርማል ከለር ቪዥን ያላቸው ሰዎች ማየት የሚችሉትን ከለር እነሱ በብዛት ቀለሙ በጣም ኢንቴንስ ካልሆነ በስተቀር ሊያዩት አይችሉም ማለት ነው።
ሊያዩት አይችሉም ስንል ሌላ ቀለም ተመስሎ
ይታያቸዋል? አዎ፣ ግራጫ ነገር ይታያቸዋል። ሬድ ወይም ግሪን ከማየት ፋንታ ማለት ነው።
ዶክተር ትልቅ ሰው ይህ ሂደት ቅድም ደረጃቸውን ለይተው አስረድተዋል። ቀለሞችን ጨርሶ የመለየት አቅማቸውን ያላጡና ያጡ በሂደት እንደ ሌሎች አይነ ህመሞች እየባሰ የመሄድ እድል አለው? ሊያባብሱ የሚችሉ ሁኔታዎች አሉ ወይስ ያንኑ ነው አንድ ሰው በተፈጥሮ ወርሶት የተገኘውን ሆኖ ነው መጨረሻ ድረስ የሚዘልቀው?
እንግዲህ ከለር ቪዥኑ በምክንያት መጣ ነው። አሁን እኛ በአብዛኛው የምናወራው ጄኔቲክ የሆነውን አብሮ የሚወለቀው
በዘር ሐረግ የሚወረሰውን
ነው። በዘር የሚወረሰውን ማለት ነው። ስለሱ ስናወራ ያው አንድ ሰው ከተወለደ ጀምሮ ይሄ ችግር ይኖረዋል፣ የሚጨምር የሚቀንስ አይደለም። ሌላ ግን አኳየርድ የሚባሉ ከለር ቪዥን ጉድለቶች ይኖራሉ። የተለያዩ አይነ በሽታዎች አይን ውስጥ በሚያደርሱት ጉዳት ምክንያት ከጊዜ በኋላ የሚመጣ ከጊዜው ጉዳት ደግሞ እየጨመረ ሊሄድ የሚችል ከለር ቪዥን ችግር አለ። ለምሳሌ እንደ ግላኮማ አይነት በሽታ ወይም አይናችን ውስጥ ያለውን ኦፕቲክ ነርቭ የምንለውን ነርቭ ከእሱ ጋር ተያይዞ የሚመጡ እሱን የሚነኩ በሽታዎች ይሄ አኳየርድ የምንለው ወይም በበሽታ ምክንያት ከጊዜ በኋላ የሚመጣ የከለር ቪዥን ዲፌክት ሊኖር ይችላል። እንዴ እየጨመረ ሊሄድ ይችላል፣ መጠኑም ከጊዜ ወደ ጊዜ እየጨመረ ይሄዳል። ስለዚህ ሁለቱም መናየት ያስፈልጋል።
መልካም። ይበልጡን በዘር ሐረግ የሚወረሰውን ነው እንደገለጹት በሰፊው ዝርዝር የተረዳ ነው። ወንዶችን እንደሚያጠቃ በተገለጸው እና በቀደመ ውይይታችን ባብራሩት በዘር ሐረግ የሚወረሰው አንድ ሰው ለዚህ ህመም መጋለጡ የታወቀ ሰው ልጅ ሊያወርስ የሚችልበት ሁኔታ ምን ያህል እድል አለው? አንድ ቀለም መለየት የማይችል ሰው ከአብራኩ የሚወለዱ ልጆች የማውረስ እድሉ
ቁጥሩን ኤግዛክትሊ አሁን መናገር አልችልም፣ ግን ለምሳሌ አንድ ከለር ብላይንድነት ያለው ሰው ይሄ እንደገለጽኩት ብዙ ጊዜ ይሄ ችግር ወንዶችን ነው የሚያጠቃው። ለምንድን ነው? ይሄ ከለር ቪዥን ዲፌክት ኤክስ ክሮሞዞምን ነው የሚነካው እና ወንዶች አንድ ኤክስ አንድ ዋይ ክሮሞዞም ነው ያላቸው፣ ሴቶች ሁለት ኤክስ ክሮሞዞም ነው ያላቸው። ስለዚህ የወንዱ አንድ ኤክስ ክሮሞዞም በዚህ ከለር ቪዥን ጉድለት ላይ አፌክትድ ከሆነ ሌላ ኤክስ ክሮሞዞም ስለሌለው ከለር ቪዥኑ ይወጣል ማለት ነው ችግሩ። ሴቶች ግን አንደኛው ኤክስ ክሮሞዞም አፌክትድ ቢሆን ሌላኛው ጤነኛ ስለሚሆን ያኛው ስለሚያካክሰው በሴቶች ላይ በዘር ሐረግ የሚወረሰው ከለር ቪዥን ብላይንድነት በጣም ሬር መጠኑ አይከሰትም ማለት አይደለም፣ ሊከሰት ይችላል። እና ስለዚህ አንድ ከለር ብላይንድ የሆነ ሰው በተለይ ለወንዶች ልጆቹ የማስተላለፍ ቻንሱ ይኖራል። ለሴቶች ግን የማስተላለፍ ቻንሱ አሁን በተናገርኩት ምክንያት ሬር ሊሆን ይችላል። ግን ቅድም እንዳልኩት የዚህ የከለር ብላይንድነት ችግር ስፔክትረሙ ሰፊ ስለሆነ የእያንዳንዱ የሚወረስበት ባህሪ ሊለያይ ይችላል። በጣም ትንሽ የምንለው በጣም አስከፊ ያልሆነ ከለር ብላይንድነት አለ። አብዛኛውን ሰው አፌክት የሚያደርገው እስከ 8% ብለናል ወንዶችን አለ። በጣም ደግሞ እስከ እይታ ድረስ ሙሉ ለሙሉ እይታን የሚጎዳውም አይነት አለ እና እነዚህ በተለያየ መጠን ሊተላለፉ ይችላሉ። አሁን ግን በዚህ መጠን ነው በዚህ ፐርሰንት ነው ብሎ መናገር ለእኔ ያስቸግረኛል።
መልካም። ዶክተር ትልቅሰ የመጨረሻ ጥያቄ እናድርገው። በጥናት ላይ ያሉ ሁኔታዎች መኖራቸውን ገልጸዋል። እንዲህ ባለበት አንድ በዘር የተወረሰው ቀለምን የመለየት አቅሙ የተዳከመ ሰው ከሕክምና በመለስ ቴክኖሎጂ የሚፈቅዳቸው ድርቅ ቀለሞችን እንዲለይና እንዲያደንቅ የሚታወቅ ነገር አለ? ቴክኖሎጂ የፈጠረው ነገር ካለ በንባብም በጥናትም የሚታወቅ ነገር ካለ የዛሬው ውይይታችን በዚሁ እንቋጭ።
ከለር ብላይንድ የምንላቸው ሰዎች አብዛኞቹ ኖርማል የሆነ ህይወት መምራት ይችላሉ። ያን ያህል ስራ ሰርቶ ለመኖር የሚያደናቅፍ ችግር አይደለም። ምናልባት ከለር ቪዥን ብላይንድነስ ያላቸው ሰዎች ፓይለት መሆን ላይችሉ ይችላሉ። አንዳንድ በጣም ሴንሲቲቭ የሆኑ እይታ ላይ ሴንሲቲቭ የሆኑ ስራዎች ላይሰሩ ይችላሉ። ግን አብዛኛውን ስራ ይሰራሉ። የሚገርም ነገር እንደውም አንዳንድ አርቲስቶች ከለር ብላይንድ ናቸው እንዳ ተብሎ ይታመናል። ሳሊዎች ለማንኛውም አሁን በቴክኖሎጂ ጋር ተያይዞ ላነሳው ጥያቄ አንዳንድ አፖች አሉ። እንግዲህ አፕሊኬሽኑ እነዚህ ከለር ብላይንድ ሰዎች ከለርን ለመለየት የሚያስችሉ አፖች አሉ። የሞባይል አፕሊኬሽን ለመጠቆም ያህል ነው እና እና ኢንተረስትድ የሆኑ ሰዎች በዚህ ላይ ሰርች ማድረግ ይችላሉ።
መልካም። ዶክተር ተልክሰው ተሾመ የአይን ሐኪምና የህክምና መምህር፣ ሌሎች መሰል ያድማጮች ጥያቄ ይዘን መልሰን እንደምናገኘው ተስፋ አድርጋለሁ። ቀለምን የመለየት ችግር አስመልክቶ ለተነሱ ጥያቄዎች ለሰጡን ማያዊ ትንታኔ ለጊዜው አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም አመሰግናለሁ።
የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሳት በየቀኑ ከምሽቱ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድናችሁ አሉላ ከበደና
ረኔ ፍስሐዬንን ከአቀናባሪያችን ቲሃን ሀይሉና ከተተኪው የስርጭት መሐንዲስ እንዲሁም ከዋና አዘጋጇ ትዝታ በላቸውና ከተቀሩት ባልደረቦቻችን ጋር በዚህ እንሰናበታለን።
ነገ ረቡዕ ከምሽቱ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።